ይህ የኢትዮጵያን ድምፅ የሬዲዮ አገልግሎት ነው።
ጤና ይስጥልኝ አድማጮቻችን፣ እንደምን ሰንብታችኋል? የኢትዮጵያን ድምፅ የሬዲዮ አገልግሎት በየሳምንቱ ረቡዕ የሚያስተላለፈውን ሀገር ቤት ሰሞን የተሰኘ ፕሮግራሙን ይጀምራል። ፕሮግራማችን ለመከታተል በድረገጻችን www.voiceofethiopia.com እንዲሁም በፌስቡክ አምዳችን ቮይስ ኦፍ ኢትዮጵያ መከታተል ትችላላችሁ። የዛሬውን ቀደም ዝግጅት በአሸናፊ ዜና እንጀምራለን። አሸናፊ እንደምን ሰንብታል? እንተ ወደ ዜና አምራለን።
በመላው ዓለም በድረገጻችን የምትከታተሉን ኢትዮጵያውያንና ትውልድ ኢትዮጵያውያን ቀረትልኝ እንደምን ሰንብታችኋል? በኢትዮጵያ ጊዜ አቆጣጠር ዕለቱ ረቡዕ ጥር 16/2010 ነው። ዜናውን ከአዲስ አበባ ማሰማችሁ አሸናፊ ብርሃኑ ነኝ። የሰሞኑ ዋና ዋና የሀገር ቤት ዜናዎች፣ የሰው ሕይወት ሳይጠፋ ችግሮችን ሰላማዊ በሆነ መንገድ መፍታት ለዘላቂ ሰላም አማራጭ የሌለው መፍትሄ መሆኑን መንግስት አስታወቀ። ጠቅላይ ሚኒስትር ኃይለማርያም ደሳለኝ ከተለያዩ ተቋማት ኃላፊዎችና ባለሀብቶች ጋር ተወያዩ፣ የሚሉት ናቸው። ተጨማሪ ዜናዎች አሉን። በሰሞኑ አበይት የሀገር ቤት ጉዳዮችም ላይ እንወያያለን እንደተለመደው። በቅድሚያ ዜናዎቹን በዝርዝር ክቡር የሆነው የሰው ሕይወት ሳይጠፋ ችግሮችን ሰላማዊ በሆነ መንገድ መፍታት ለዘላቂ ሰላም አማራጭ የሌለው መፍትሄ መሆኑን የኢፌዴሪ የመንግስት ኮሚኒኬሽን ጉዳዮች ጽሕፈት ቤት ኃላፊ ሚኒስትር ዶክተር ነገሪ ሌንጮ ገለጹ። ዶክተር ነገሪ ሰሞኑን በወልዲያ ከተማ በተከሰተ ግጭት የሰው ሕይወት በመጥፋቱና ንብረትን በመውደሙ መንግስት ማዘኑን ገልጸዋል። ምስሉ በተፈጠረው ግጭት ሕይወታቸውን ባጡ ወገኖች የተሰማቸውን ጠልቅ ሐዘን ገልጸው ለተጎጂ ቤተሰቦችና ወላጆች መጽናናትን ተመኝተዋል። ዶክተር ነገሪ አክለውም ከህዝብ የሚነሱ ጥያቄዎችና ሀሳቦች ሰላማዊ በሆነ መንገድ መቅረብ እንዳለባቸው፣ የጸጥታ ኃይሎችም የሰው ሕይወት ሳጠፋና አካል ሳይጎድል የጋራ መግባባት ላይ መድረስ እንደሚቻል በመገንዘብ የመፍትሄ አካል መሆን እንደሚጠበቅባቸው አመልክተዋል። መንግስትም መሰል ችግሮችን በሰላም ለመፍታትና የዜጎችን ደህንነት በመጠበቅ የህግ የበላይነትን የማረጋገጥ ግዴታውን አጠናክሮ ይቀጥላል ብለዋል። ጠቅላይ ሚኒስትር ኃይለማርያም ደሳለኝ በዓለም ቀዳሚ ከሆኑ ተቋማት ኃላፊዎችና ባለሀብቶች ጋር በዳቮስ ተወያዩ። ጠቅላይ ሚኒስትሩ በተከፋፈለው ዓለም የጋራ ተስፋን መፍጠር በሚል መሪ ሀሳብ በስዊዘርላንድ ዳቮስ ከተማ ላይ እየተካሄደ ባለው 48ኛው የዓለም የኢኮኖሚ ፎረም ላይ የተሳተፉ ነው። ከፎረሙ ጎን ለጎን ዓለም አቀፍ እውቅና ካላቸው ተቋማትና ባለሀብቶች ጋር ውይይት በማድረግ ላይ ይገኛሉ። ዓለም ኢኮኖሚ ፎረም ፕሬዚዳንት ቡርግ ብሬንድ እና ከጃፓኑ የውጭ ንግድ ተቋም ሊቀመንበር ሄሮይኪ ኤሻጌ ጋር በተለያዩ ጉዳዮች ላይ መክረዋል። በሌላ በኩልም በዓለም አቀፍ ደረጃ ቀዳሚ ከሆነው ራፍ ጉራ ግሩፕ ዋና ስራ አስፈጻሚ ጋር ተነጋግረዋል። ለ25 ዓመታት ስራ ላይ የቆየውና ጠንካራ የንግድ ትስስር ዓለምን የበለጠ እንደሚያቀራርብ የሚያምነው ይህ ተቋም በዓለም ላይ ነዳጅና የነዳጅ ምርቶችን ማዕድንና ብረታ ብረት በማውጣትና ማምረት ተግባር ላይ ተሰማርቷል። በ30ኛው የአፍሪካ ህብረት የመሪዎች ጉባኤ በአህጉሪቷ ሁለንተናዊ ለውጥ የሚያመጡ ውሳኔዎች ይተላለፋሉ ተብሎ እንደሚጠበቅ የውጭ ጉዳይ ሚኒስትር ዶክተር ወርቅነህ ገበየሁ አስታወቁ። በጉባኤው ዙሪያ ጋዜጣዊ መግለጫ የሰጡት ሚኒስትሩ ዶክተር ወርቅነህ ገበየሁ ኢትዮጵያ በዚህ ጉባኤ ብሔራዊ ጥቅሟን የሚያስጠብቁ የዲፕሎማሲያዊ ስራዎችን እንደምታከናውን ገልጸዋል። ዶክተር ወርቅነህ በዚህ የአፍሪካ ህብረት የመሪዎች ጉባኤ 6 ቁልፍ መወያያ ነጥቦች መቀረጻቸውን ተነግረዋል። ከእነዚህ መካከል የአፍሪካ ህብረትን ስለማሻሻል፣ በአህጉሪቱ ባሉ ሀገራት መካከል ያለውን የእርስ በርስ የንግድ ልውውጥ ለማሳደግ፣ ነጻ የንግድ ቀጠና ስለሚፈጠርበት ሁኔታ፣ የአፍሪካ ግብርና ልማት፣ የአፍሪካ አየር ክልል፣ ለአፍሪካውያን አየር መንገዶች ነጻ እንዲሆን ከ15 ዓመት በፊት የተደረሰው ስምምነት የሚመለከቱት ውሳኔዎች ተጠቃሾች ናቸው። የምስራቅ አፍሪካ የልማት በየነ መንግስታት ኢጋድ ሴክሬታሪያት ለታላቁ የኢትዮጵያ ህዳሴ ግድብ 150,000 የአሜሪካ ዶላር ድጋፍ አደረገ። ኢጋድ የታላቁ የኢትዮጵያ ህዳሴ ግድብ ለቀጠናው የኢኮኖሚ ውህደት ያለውን ፋይዳ ግምት ውስጥ በማስገባት 250,000 የአሜሪካ ዶላር በስጦታ ለማበርከት ቃል መግባቱ ይታወሳል። በገባው ቃል መሰረት እስካሁን 150,000 የአሜሪካ ዶላር በስጦታ አበርክቷል። ቀሪውን በአጭር ጊዜ ውስጥ እንደሚያበረክት የኢጋድ ዋና ጸሐፊ ማህቡብ ማዕሊም በተዘጋጀው የስጦታ ፕሮግራም ላይ አስታውቀዋል። በጅቡቲ የኢትዮጵያ የኢፌዴሪ ልዩ መልእክተኛና ባለሙሉ ስልጣን አምባሳደር ሻሜ ቦፊታሞ በበኩላቸው የምስራቅ አፍሪካ የልማት በይነ መንግስታት ጋር ሴክሬታሪያት ለታላቁ ህዳሴ ግድብ ላደረገው ድጋፍ ምስጋና አቅርበዋል። በመጨረሻም የብሔረ አማራ ዲሞክራሲያዊ ንቅናቄ ብአዴን ማዕከላዊ ኮሚቴ መደበኛ ስብሰባ በባህር ዳር ከተማ እየተካሄደ ነው። የብአዴን ማዕከላዊ ኮሚቴ ጽህፈት ቤት ኃላፊ አቶ አለም ነው መኮንን በሰጡት ማብራሪያ ማዕከላዊ ኮሚቴው በዋናነት በሁለት ዋና ዋና አጀንዳዎች ላይ እየተወያየ እንደሆነ አስታውቀዋል። በተለይም በመስከረም ወር ላይ የተገመገመውን የጥልቅ ተሃድሶ የአንድ አመት ግምገማና ኮንፈረንሶች የመጡ ለውጦችና አሁንም በተጨባጭ ያሉ ተግዳሮቶችን እንደሚፈትሽ ገልጸዋል። በዚሁ ግምገማም የተጀመረውን የጥልቅ ተሃድሶ ንቅናቄ ማስፋትና በአግባቡ ያልሰረጸባቸው አካባቢዎች የማስረጽ ስራ ቀጣይነቱን የማረጋገጥ በሁሉም መስኮች ለውጥ የማስመዝገብ ንቅናቄ ማዕከል ያደረገ ስራ ለመስራት የሚያስችል አቅጣጫ እንደሚጠበቅም ገልጸዋል። በተጨማሪም ከዚሁ አጀንዳ ጋር በተያያዘ በኢህአዴግ ደረጃ የተካሄደውን ግምገማና ግምገማው እንደ ብአዴን በምን መልኩ ይገለጻል የሚለው ወደ ውስጥ የመፈተሽ እንዲሁም የኢህአዴግ ብሔራዊ ድርጅቶች ማየት አለባቸው በሚል የሰጠው መግለጫ መሰረት በማድረግ በዝርዝር የመፈተሽ ዓላማ ይዞ እየተካሄደ ያለ ግምገማ እንደሆነም ተናግረዋል። እንግዲህ ዘውዱ ለምስ ያሉን ዜናዎች እነዚሁ ናቸው።
በጣም አመሰግናለሁ አሸናፊ። አድማጮች የምታዳምጡት የኢትዮጵያ ድምፅ የሬዲዮ አገልግሎት ነው። ፕሮግራማችን እንቀጥላለን። ከዚች መሸጋገር ያን በኋላ
ለኛ ሁሉ በለ ማማ ለፍሮ ሮማ ሳይ ሜከ
አድማጮች የምትተዳምጡት ኢትዮጵያን ድምጽ የሬዲዮ አገልግሎት ነው። ፕሮግራማችን ከተላላሽ እና ፊስማል
ሰማኛለሁ።
እንግዲህ አንዳንድ ጊዜ ፕሮግራማችንን እየሳተን የምንሄድባቸው ነገሮች እየተከሰቱ መጥቷል። በተደጋጋሚ ወልዳያ ለሁለተኛ ጊዜ ችግሩስ ገብታለች። ሰው ህይወትም ጠፍቷል። ያሁን ደሞ ትንሽ ለየት የሚያደርገው የሃይማኖት በዓልን ተከትሎ ነው። እና እንዴት ነው እኔ አንዳንድ ጊዜ ለመጠየቅም ለመናገር የሚያሳፍር ሁኔታ ላይ ያለነውና እንዴት ሊፈጠር ቻለ? እንዴትስ ተከሰተ? እንዴው ከዚህ ብንጀምረው
እንግዲህ አዲስ አይደለም። አሁን የዚህ የካናዘ ገሪላለት ቀዳሜ የተፈጠረ ዘው ስፖርት ላይ ዘው ቦታ ላይ ድንገት የፈነዳ ነገር አይደለም። ህዳር 24 ላይ የዚህ የወልዲያና የመቀሌ ስፖርት ክለቦች የተጫወቱ ጊዜ የብሔር ግጭት ያለው ነገር የሚመስል ነገር ተፈጥሮ ከትግራይ ደጋፊ ሆነው ከመጡ ልጆችም ከዚህ ከወልዲያ አካባቢ ከሚኖሩም አንድ ሰው ሞቶ እንዲሁ ከተማ ውስጥ ንብረቶች መውደማቸው ይታወሳል። እና እንግዲህ አሁን የዚህ የእግር ኳስ ቲፎዞ ነገር ግጭት እንዳጋጣሚ ተነሳ ሊሆን ይችላል። ያው ዝም ብሎ እንዳጋጣሚ ስለ ምንጣው ላይ ተፈጠረ ማለት ሳይሆን ከዛ በፊት ይሄ የህዝብ ውስጥ የሚቀሰቀስ የጥላቻ የመሰረተ ቢስ ጥላቻ ፕሪጁዲስ ስሜት ስላለ የእግር ኳስ ቲፎዞነቱን ከዚህ ጋር በማቀላቀል እንዲህ ውስጥ የተከማቸ ፕሪጁዲስ ውጤት ነው ብዬ ነው የምገምተው። በዚህ የተነሳ ሊሆን ይችላል። ከዛ በኋላ ግን አንዴ ህዝብ ውስጥ ቂም እንዲያድር ከተደረገ በኋላ እቺን ነገር ላለማጣት ጥንቃቄ ተደርጎ ቀጣይነት እንዲኖራት በደንብ ተሰርቷል። እና አጋጣሚ ሲጠበቅነት ነበር። ከአሁን በኋላም ሊደጋገም ይችላል። ምክንያቱም ይህንን ህዝብ ውስጥ ይሄ የተፈጠረው ነገር አሳፋሪ ተገቢ ያልሆነ የሌሎች ሰዎች መጠቀሚያ መሆኑን በደንብ ማስረዳት ካልተቻለና ህዝቡ የራሱን አካባቢ ሰላም እንዲጠብቅ ካልተደረገ በስተቀር በቀላሉ አይወጣምና እንግዲህ ቺም ተንከባክቦ ዚያደ የማድረስ ነገር አለ። እቺ ወደ ግጭት እንድትሄድ ተንከባክቦ ዚያደረሷት ነገር ነች መነሻዋ። ድንገት ዘንተ ነበር እንግዲህ ሐሙስ ዕለት ያው ትልልቅ ህዝባዊ ኢቨንቶች ለሁከት ይመቻሉ። እኛ ሀገር በተደጋጋሚ ከ97 ጀምሮ ጥምቀት ላይ እነዚህ ነገሮች ሲሞከሩ ነበር። የመስቀል ደመራ ላይ 98 አካባቢ ተሞክሮ ነበር። ከዛ በኋላ ኢሬቻ ላይ የነበረውን ታስታውሳለህ። ዘንድሮም ኢሬቻ እንደዚሁ የሚረብሸውን በጉጉት ሲጠብቀው ነበር። ሌሎች ህዝባዊ ትዕይንቶችንም ለዚሁ ዓላማ የመጠቀም ነገር አለ እና ጥምቀት እንደ አንድ ህዝባዊ ኢቨንት ሁከት ለመፍጠር አመች ስለሆነ ይሄንም ለመጠቀም አንድ የመጀመሪያ ሙከራ ነው የተደረገው እና እዛ አሁን የቀነ ጊዜ ያለ ሳይሆን ሐሙስ ጀምሮ የነበረ ነው። ሐሙስ ምሽት ላይ ጀምሮ የከተራ በዓል ወደ ባህረ ጥምቀት ታቦቶቹ ከወረዱ በኋላ እንግዲህ እዛ ጋ ጭፈራ ምንም የለም። ያው መዝሙር እየዘመሩ ነው የሚሄዱት። ግን ምሽት ላይ የዛ አይነት ይሄ የጥላቻ ንግግሮችን እና የተቃውሞ ነገሮችን የማሰማት ነገር ነበረ። በነጋታውም አልተመቸም። እንግዲህ አየህ አይመችም ህዝቡ።
አዎ የራሱ ሰላም
የሃይማኖታዊ በዓል ላይ ሙሉ በሙሉ ትኩረት በሃይማኖት ላይ ስለሆነ እና ይህን ሁከቱን ለመጠቀም ሲዘጋጁ የቆዩ ሰዎች ደግሞ ከጠቅላላው ህዝብ ጋር ስታያቸው ጥቂቶች ስለሆኑ አይመችም። ባለመመቸት የመጨረሻ እድላቸውን ነው የሞከሩት። እንግዲህ የዛውን ታቦቱ ሊገባ ሲል ታቦቱ ስለሆነው እንግዲህ ታቦቱ ተጠግተው ነው እነሱም ሲያወሩ ሰምተሃል። ታቦቱን ተጠግተው አንድ ደርግ 81 ላይ ተስፋ ሲቆርጥ መጨረሻ ላይ ትግራይንና ኤርትራን ልዩ የጦር ቀጠና አድርጎ በልዩ አዋጅ እንድትተዳደር ለገሰ አስፋውና ጀነራል ተስፋዬም የሾመ ጊዜ ያወጣው መዝሙር አለ። ይለያል ዘንድሮ ይለያል ዘንድሮ የወያኔ ኑሮ ይለያል ዘንድሮ የሻቢያ ኑሮ እና አሁን እንኳን ሻቢያ
ነው መሪው
ማንሳት የሚፈልግ ሰው ሻቢያ ይለያል ዘንድሮ አይልም። ምክንያቱም ግን ማንም ጌታውን ይለያል ዘንድሮ አይልም። ግን ከዛ ጊዜ መጀመሪያ የመጣችውን ይለያል ዘንድሮ የወያኔ ኑሮ የምትል ነገር የማሰማት ነገር አለ። በጣም የሚገርመኝ ነገር ነው። ይለያል ዘንድሮ ህወሓት የወያኔ አርነት ትግራይ አሁን ትግራይ ነው እያስተጋገረ ያለ
ምርጫ 97
ወልዲያ ላይ ምን አድርግ እንደሚለው አልነካቸውም። እያስተዳደራቸው አይደለም። ማውረድም መሾምም የትግራይ ህዝብ ጉዳይ ሆኖ ሳለ እንደ ይለይልሃል እንጂ እያሉ
መልእክተኛዎች መሆናቸውን ነው የሚያሳየው።
ያቀረብቶ ነበረ።
ዋና ችግሩ ለይሄን ሁሉ እንትን የሚያደርገው መልእክተኞች መሆናቸውን ነው የሚያስረዳህ። እዚህ ላይ እንኳን
አዎ መልእክተኞች ናቸው። አንኛ ልጆች ናቸው እነዚህ እኮ ይለያል ዘንድሮ የተባለበት ነው። ጊዜ አያውቁትም።
አይ
ምን እንደሆነም መልእክቱንም አያውቁትም። ይለያል ዘንድሮ ያኔ ነው ለምን ሲባል እንደነበረም አያውቁትም። እና አሁን እንደ ሁሉ ነገር አብቅቶ ሁሉም ራሱን በሚያስተዳድርበት ጊዜ ይለያል ዘንድሮ ያኔ ማና ምናገባውና ነው እሱ። ለምሳሌ ይለያል ዘንድሮ የኦፒዲዮ ኑሮ ቢል ኦሮሞ ምናገባ ነው ነው እስኪ ይሂድና ይለያል ዘንድሮ የደቡብ የሚያስተዳድረው ይለያል ዘንድሮ ያንተ ኑሮ ቢል የሚለዋል እ የስማሉን የራሱ ፓርቲ ያለው የሚያስተዳድረው እና ልክ ከሱ የተለየ አይደለም። እና ትንሽ የሚያስቅ ነገር ነው። በጣም ስለሚገርመኝ ነው። ኤኒዌይ ታቦት ስር እንግዲህ የዚህ አይነት ነገር ሲፈጸም ቦታው ስላልሆነ ይህ የሃይማኖታዊ ስርዓት ሃይማኖቱን ስርዓት በሚያዘው መሰረት ጠብቆ እንዲከበር የህዝቡ ፍላጎት ይሄ ስለሆነ ቤተ ክርስቲያኗም የምትፈልገው ይሄ ስለሆነ ይሄ እንዲደረግ ፖሊስ እንግዲህ ይሄ ይለያል ዘንድሮውን ከዚህ ከምስጋና መዝሙሮች ጋር ተቀላቅሎ ሃይማኖታዊ ስርዓቱን ማርከስ ስለሌለበት ወደዛ ውጣ ነው ያለው። በዚህ መካከል ከፖሊስ ጋር ግጭት ተፈጠረ። እንግዲህ ይሄ ነው አነሳሱ።
በውስጥም ውጭም ያሉ አንዳንዶቹ የሃይማኖት አባቶች ነን የሚሉ አሉ። ውስጥም ያሉ ፖለቲከኞቻችን አሉ፣ እዛ ሀገር ውስጥም ያሉ። ግን መሰረት አድርገው የነበረው ታቦት ተደፈረ የሚል አካሄድ አላቸው። እና በእርግጥ ታቦትን ማን ደፈረን የምንለው እንዱ ከዚ ዘንዱ ለነገሩ አነሳሉ። ምክንያቱ ስለ ታቦት አንስተ ስለነበረ ይህ ነገር በጣም መታየት ያለበት ነገር ነው። ሃይማኖት በሬቻ ባህል ብዙ በሬቻ ባህል ጊዜ ሰዎች የሰው ህይወት ሲያልፍ ብዙ ነገሮች ባልሆነ መልኩ ባልሆነ አቅጣጫ እየመሩት የነበሩት እና ጀዋር ብዙ ሰዎች የተምታታ ነገር አለ፣ አሁንም አለ። ይሄኛውም እንደዛ እንዲሄድ አልፈልግም። በተቻለ መጠን ከምናቀው የማናቀውን ሳይሆን ከምናቀው ካገኘነው መረጃ መሰረት አድርገን ከዛ ተለማድረግ። ማን ነው ደፈረ የምንለው? ምክንያቱም መደፈር ጀማሪው አንድ ቦታ ላይ መኖር አለበት። መቼስ
እንግዲህ ታቦት ተደፍሯል። አዎ፣ ታቦቱን የደፈረው ግን ታቦት ስር የምስጋና መዝሙሮች በሚሰሙበት ቦታ ላይ፣ የሃይማኖት ስርዓት በሚከናወንበት ቦታ ላይ በኦርቶዶክስ ሃይማኖት አቃለ ታቦት ያለውን ክብር እዛ ስር ገብቶ ይለያል ዘንድሮ የወያኔ ኑሮ ብሎ ፈጽሞ ተቃራኒ የሆነ ነገር ለመናገር የሚያሳፍር ነገር እዛ ቦታ ላይ የተናገረውን ታቦትን የደፈረው እና ሁሉም የሚገርመው እንደ ፖሊስ ተኩሶ ምናምን ነው የሚለው። ፖሊስ አስለቃሽ ተኩሶ ታቦትን ደፈረ። የወያኔ ኑሮ ታቦት ስር ያለው ሰው እኮ መጀመሪያ ታቦትን የደፈረው እሱ ነው። ፖሊስ መደፈር ስለሌለበት ህዝበ ክርስቲያኑ ይሄ ታቦት እንዲደፈር ስለማይፈልግ ይሄንን የህዝበ ክርስቲያን ፍላጎት እና መብት ለማስጠበቅ አደራ ውስጥ የወጣ ስለሆነ ይለያል ዘንድሮውን ከመንፈሳዊ ስርዓቱ ቆርጦ ለማውጣት ነው እርምጃ የወሰደ። ስለዚህ ታቦቱ የተደፈረው ይለያል ዘንድሮ ብለው በዘፈኑት ጎረምሶች ነው።
ፖሊስም ደግሞ ኃላፊነትም ደግሞ አለበት እኮ በእንደዚህ አይነት አካባቢ የሰላማዊ ህዝብን ደህንነትና ጸጥታ ማስከበር መቻልም አለበት። እንዲህ ዝም ብሎ ያበደ ሰው ስላበደ ዝም ብለህ የምትመለከተው ማለት እንዴት ነው? መንግስት የህግ የበላይነት የሚባለው ነገር እየተረሳ መጣ ሀገራችን። እንዴት ነው
እስኪ ዝም ብሎ ዝም ቢል ኖሮ ብለህ አስበው
እኮ እሱን ነው እኮ ምልህ።
ወደዛ መዘምራን አሉ ከመዘምራን ጋር ተቀላቅሎ ይለያል ዘንድሮ እየተባለ የፖለቲካ እንትን እየተሰማ ቢሄድ ምንድን ነው እሱ? ፖሊስ የሃይማኖት ስርዓቱን የማስጠበቅ ግዴታ የለበትም ወይ የሚሉ ሰዎች ነው ሊፈጠር የሚችሉት። የሃይማኖት ስርዓቱን ፖሊስ አይደለም ያመጣው፣ የመንግስትም አይደለም፣ የህዝብ ነው። የመጠበቅ ኃላፊነቱም ነው የተወጣው እና ባይወጣ ተጠያቂ ነበረ። እንደውም
በጣም በሌላ በኩል እያለ ዝም ብሎ አለፈ ተብሎ የተሰደበበትን ቦታ አለ እኮ። ምንም ትላንትና እንደዛ
ብዙ ጊዜ ነው
እየሞተም ለምን ዝም አለ ተብሎ ይለበልበል። የሰው ህይወት ጠፍቷል። እርግጥ የክልሉ ፕሬዚዳንት በወቅቱ በአጠገባቸው በሰዎቹ አጠገብ ሆነው ስብሰባም አካሂደዋል፣ ውይይትም አካሂደዋል ከሃይማኖት አባቶች ጋራ ከወጣቶቹ ጋራ። ጥሩ ሂደት ነው እንደውም በአጭር ጊዜ ሰዓት ውስጥ ለመድረስ መቻላቸው ራሱ። ከዛም በኋላ ያደረጉት ንግግሮች አሉ፣ አንዳንዱ ውስጥህ ይገባል። የሰው ህይወት እጅ ላይ ሲያልፍብህ ዝም ብለህ የምትመለከተው እያየኸው ማቆም ያልቻልከው ሁኔታ ሲመጣ በትንሽ ያስቸግራልና እሳቸውም ያቅማቸውን አድርገዋል። እንዴት ይሆናል አሁን ያለው ሁኔታ? እኔ የህግ የበላይነት የሚባለው ነገር አሁንም እየተበላሸብኝ መጥቷልና ሰዎቹ ተይዘው የነበሩት ሰዎች በቁጥር ስር የነበሩት ሰዎች ተፈቷል የሚል አመብ ያለው ሪፖርት ጋዜጣ ላይ። ለዚህ ሁሉ መንስኤ የሆኑ ሰዎች እንዴት ነው መልሰህ? ነገ ጠዋት ደግሞ ሌላ ነገር እኮ ሊመጣ ነው። እሱን ታስቧል፣ ታሳቢ ሆነዋል። እርግጥ ያደረጉት ነገር ጥሩ ቢሆንም
እንግዲህ ያው እንዳልከው ሰዎች ሞተዋል።
በጣም መሳዘን ነው።
ልክ አሁን አንድ መታወቅ ያለበት ነገር እዛ ጋር ይለያል ዘንድሮ ሲሉ ፖሊስ ከሃይማኖታዊ ስርዓት ውስጥ ይህንን ቆርጦ ለማውጣት ሲሞክር፣ እንግዲህ ፖሊስ ነው የአካባቢው ፖሊስ ነው የክልሉ ፖሊስ ነው በዞን ደረጃ ባለ ከተማ ውስጥ የሚንቀሳቀስ ነው። የሰሜን ወሎ ዞን ከተማ መሰለችኝ አሁን ወልዲያ።
አዎ፣
የደቡብ ወሎ ዞን ደሴ ነው። እንግዲህ ዞን ላይ ያለ ፖሊስ ነው። እንደዚህ አይነት የአድማዎችን ማጋጥመውት አያውቁም። ስለ እንደዚህ ትልቅ ህዝባዊ ኢቨንት ውስጥ የአዲስ አበባ ፖሊስ በኋላ ተለማመደው በዚህ ያኔ በእስልምና ሃይማኖት በሚፈጠረው ከብ ጊዜ ከረጅም ጊዜ በኋላ በደንብ ተለማመደው ይሄ አድማን ትልቅ የህዝባዊ ኢቨንት ውስጥ አድማውን ነጥ ነው የማውጣት ስልትን ተለማምዶ እናንተ ሀገር ያሉ ፖሊሶች ያውቁታል በደንብ። እንግዲህ የብቃት ማነስ፣ የአድማ መበተን፣ የአካልና የመሳሪያ አጠቃቀም ቴክኒኮችን ካለማወቅ ነው ዝም ብሎ የጭስ አስለቃሽ ጭስ ተኩሶ ሊሆን ይችላል። ግን አስለቃሽ ጭስ መተኮሱ ለቅባት ሳይሆን የህዝቡን የፍላጎት እና ሃይማኖታዊ ስርዓቱን ለማስጠበቅ ነው። እንግዲህ ከዛ በኋላ ምንድን ነው የሆነው? ረብሻ ሆነ። ፖሊስ ላይ ያው ድንጋይ መወርወር ይመጣል። ከዛ ወደ ከተማ ሆ ብሎ የመውጣት ነገር፣ ከዛ እዛ በዓሉም ላይ የሌለው ከአካባቢው የገጠር አካባቢዎች ጭምር መጀመሪያም ተደራጅቶ የነበረ ነገር ስለነበረ ኢላማ የተደረጉ ሰዎች፣ የንግድ ድርጅቶች እና መኖሪያ ቤቶች ነበሩ። ወደዛ ሄደ የማቃጠል፣ የመንገድ መዝጋት፣ እንደዚህ ነገሮች ተደረጉ። ይሄ የኃይል እርምጃ ነው። እንግዲህ በዚህ መካከል ያው ፖሊስ ሰዎችን በቁጥጥር ስር አውሏል። በቁጥጥር ስር ስታውል በእንደዚህ አይነት ነገር ላይ መለየት በጣም ነው የሚያስቸግረው። እንዶ ግርግር አንተም እናንተም ሀገር አንድ መቼም ታውቀዋለህ። በድር ልጆኝ የነበረው ሁሉ አስታውሳሉ። የቱ እያጠፋ እንደሆነ የቱ እያለማ እንደሆነ ተከላካይና አክሽን ሁሉ መለየት እስኪያቅት ድረስ ነው የሚተራመ። ስለዚህ ምንድን ነው የሚደረገው? አፈዛ ነው የሚባል ታፍስና በኋላ ነው ፊልተር የምታደርገው። እና እንግዲህ ብዙ ሰው ነው የሚታሰረው። እንግዲህ በጅምላ ሲታሰሩ በጣም ቁጥራቸው ብዙ ስለሚሆን ብዙ ሰው ንጹህ ሊሆን ስለሚችል ነፍሱን ለማዳን የሚሸሸውም ጭምር የተበደለውም ጭምር የጥቃት ኢላማ የሆነውም ጭምር አብሮ ሊታሰር ስለሚችል ይሄ ነገር ደግሞ የባሰ ሁከቱን ለማባባሻነት ጥቅም ሊውል ስለሚችል መረጋጋትን ለመፍጠር ነው እንዲለቀቅ ያደረጉት። እንግዲህ እንደ እንትኑን ሁከቱን ለማረጋጋት ስለተወሰደ እርምጃ ፖዘቲቭ እርምጃ ነው እና ህዝቡ አሁን ነቪዮን ሊያወሩት ያልደፈሩት ነገር መጨረሻ ፈነቃ እያደረጉ ነገር ህዝቡ ሰብሰቦ ሲያወያዩ ህዝቡ ምን ብሏል? በዚህ ድርጊት የተሳተፉና ወንጀል የፈጸሙ ሰዎች ለፍርድ ይቅረቡልን ብሏል። ስለዚህ ማን እዚህ ወንጀል ውስጥ በመሪነትና በተሳታፊነት እንደነበረ ህዝቡ አጋልጦ ለመስጠት ተስማምቷል ማለት ነው። ስለዚህ በጅምላ ባፈሳ ያስከውን ይዘህ መቆየቱ ብዙ
ማያስቀጥሽ።
ከመረጋጋት አኳያ ደግሞ ፋይዳ አለው። ይህንን በማገናዘብ ይመስለኛል የተለቀቀው። እርግጥ በወንጀል ጠርጥረህ ያስገባኸውን ሰው ያለምንም የፍርድ ሂደት መልቀቅ ተገቢ አይደለም። ይሄ ግን መጠርጠር የምትለውም ደረጃ ላይ የደረሰ ሳይሆን አፈሳ ነው። ስለዚህ በትክክል በተረጋጋ መንፈስ ተጠርጣሪን የመለየት ስራ ተቀጣይ ስለሚካሄድ አፈሳውን መልቀቁ ምንም አይደለም። ከማረጋጋት አኳያ ህዝቡን የተሻለ ውጤት ይኖረዋል። ውጤቱ ጥሩ ነው የሚሆነው።
ከበዓሉ ይሄ ችግሩ ተፈጠረ ከተባለበት ወዲያውኑ ወደ ከተማ ነው የተካሄደው እንጂ እዛው ችግሮቹ እዛው አካባቢ አልቀጠሉም። ወደ ከተማ ወደ ጥፋት የተሄደበት ነው። እና ቅድም ያነሳሁ ነገር እና አሁን በቀደምታ ደግሞ አንድ ዜና ሳዳምጥ ነበርና ተመሳሰለብኝ የተዘጋጀ የተቀነባበረ ነገሮች እንደነበሩበት። ምክንያቱም ከበዓሉ የሚረብሹት ረበሹ የሰው አመለካከት እዚኛው ሲቀር ዋናው ለጥፋት የተዘጋጀው ሌላው ህብረተሰብ ያለበት አካባቢ ወደ ከተማው ሄደው የመኖሪያ ቤቶችና ንብረቶችን እና ሱቆችም ይሄን አሁን ተቃጥሎ የተባሉት መጫሪ ሆቴል እና ሀይላይ ህንፃ የሚባለው የዛሬ ዓመት ሄድኩኝ ጊዜ አይቼዋለሁ። ጥሩ ከተማ ነች እኮ ወልዲያ፣ በጣም ደስ የምትል ከተማ ነች። ደግሞ በጣም በአንድ ጊዜ በጣም አዲያደገች ከተማ ነች እና ቦታውን ማስታወሰዋለኝ። ይህን ያህል ፖለቲካውን ልበልህ እና አጨረው አጫጮሆ ሲሄዱ ለዛው ደግሞ አንደኛው ወይም እንደ ሌላ መልኩ ስትመለከተው የቪኦኤን ዘገባ ያዳመጥክ ይመስለኛል እና ቪኦኤ ላይ የተናገረው ሰውዬ ስም የለው እንደ ዝም ብሎ ተራ ሰው አድርገህ የተናገርክ ይመስላል። ነገር ግን የተሰጠው ጊዜ ሰውየው የሚናገረው ራሱ ቪኦኤ ራሱ አንድ ሌላ የጥፋት መድረክ ወይንም ደግሞ የጥፋት ቀስቃሽ ሆኖ የተሰማኝ ለእኔ የተሰማኝ እሱ ነው። አንተ ምን ተሰማ? ምን ታዘብ? ከዛ ከውይይታቸው ከቃለ ምልልሱ ውስጥ ምን አገኘህበት?
እንግዲህ እንዳልኩ ያው ወቀቱ ካንተ እንዳልከው የተቀነባበረ ነገር ሆኖ ያስታውቃል። ንቅዛጋያቸው ከተከሰነሳሽ በኋላ እዛው ጋር በድንገት የተፈጠረና ያልተቀነባበረ ቢሆን እኮ እዛው ጋር ይቆም ነበር። ግን በየአቅጣጫው አንዱ ሆብሎ አፍሮ ድንገሮሮ ሲሄድ ሌላው ሆብሎ ከየአቅጣጫው ከሁሉም አቅጣጫ ወደ ጥፋት የሚመጣበት የገጥ ከገጠር አካባቢ ከዙሪያው ካሉ አካባቢዎች ጭምር ሁሉ ተዘጋጅቶ ሲጠብቅ የነበረው ነገር መኖሩን ነው የሚያመለክተው። እና ቪኦኤ ላይ የቀረበው ሰው የራሱ አንተ እንዳልከው ስሙ ያልተጠቀሰው ለስለስ ብሎ ግን መርዝ ሲረጭ የነበረ ሰውዬ
በጣም
ራሱ ተቀነባብሮ የነበረ ነገር እና ይሄንን ነገር በአንድ በትልቅ ሚዲያ
እንዲነገር
በማቀበል ቀጣይነት እንዲኖረው ቢያንስ ለወደፊት የቂም እርሾ እንዲኖር የሚያደርግ መልእክት ያስተላልፉ። ግጭቱን በጣም የመንከባከብና ዘላቂ እንዲሆን እርሾ የማኖር ስራ ነው የሰራው። ለምሳሌ መከላከያ ሰራዊት ብሏል። በመጀመሪያ ደረጃ መከላከያ ሰራዊት የሚባል ነገርም አልነበረም፣ ፖሊስ ነው የነበረው። ሁሉ የሚገርም ይኖር እሺ፣ መከላከያ ሰራዊትም መከላከያ ሰራዊት ያለው መከላከያ ሰራዊቱ በሙሉ ከትግራይ
የመጣ
ክልል የነበረ ሰው ነው የሚባል ብሏል። እና ለምን ይሄን እንዳለ ታውቃለህ? መከላከያ ሰራዊት የሀገሪቱ መከላከያ ሰራዊት ሳይሆን ይህን እርምጃ የወሰደው ወደ ሀገሪቱ የፌዴራል ፖሊስ ሳይሆን ትግሬዎች ናቸው ሰዎቹን የገደሉት የሚል መልእክት በቪኦኤ በኩል ነው ያስተላለፈ። ፈጽሞ ውሸት ነው። በመጀመሪያ ደረጃ መከላከያ ሰራዊቱ የሚሆን የፌዴራል ፖሊስ አወቃቀሩ ልክ ኢትዮጵያ ውስጥ ያለውን ህዝብ ብዛት ፕሮፖርሽን የያዘ ነው። አሁን ለምሳሌ እስከ ሻለቃ ድረስ ያለውን አርሚውን ወይም እስከዚህ እስከ ኮማንደር ድረስ ያሉትን የፌዴራል ፖሊስን አውጣና ራንደም ላይ 10 ሰው ብታስቀምጥ የትግራይ ተወላጅ የምታገኘው ልክ ሌላ ቦታ 10 ሰው ከመንገድ ላይ ራንደም ላይ ብታነሳ እንደምታገኘው ነው። እኔ ይህንም በተጨባጭ አይቼዋለሁ። አሁን የምኖርበት ሰፈር የማሰልጠኛ ያልኩት የአመራር ማሰልጠኛ ተቋም አለ። እዚህ መካኒሳ በየስድስት ወሩ በየአመቱ ይለዋወጣሉ። ከተለያየ የአርሚው ክፍለ ጦር ነው የሚወጡት እና ከእረፍት በኋላ ቡና ሊጠጡ ይወጣሉ። ማታ ማታ በተለይ ቅዳሜ እና አርብ ምሽት ላይ ድራፍት የሚሸጥበትን ቤት ታገኛቸዋለን። ቀን ምሳ ሰዓት ላይ ምሳ እንደበሉ ውጭ የጀበና ቡና ጋር ይመጣሉ። ጸጉር ሊስተካከሉ ይመጣሉ። ሲመጡ አንድ ላይ 5-4 እየሆኑ ነው የሚመጡት። አንዳንዴ በሁለት ቡድን ይመጡና 10 ሰዎች አንድ ላይ ታገኛቸዋለን። በዛ ውስጥ ትግራይ የምታገኘው አንድ ከ5 ሰዎች ውስጥ ብዙ ጊዜ አታገኝም። እንደውም ብዙ ጊዜ ጎልቶ የሚወጣው ኦሮምኛ ተናጋሪዎች ናቸው። እኔ ኦሮምኛም ስለምናገር በአጋጣሚ ሳገኝ፣ በተለይ እንደዚህ በጣም አማርኛ መናገር የሚያስቸግራቸው ሁሉ ያጋጥመኛል። ያን ጊዜ ለምን ይጨነቃል ብዬ ኦሮምኛ ሁሉ ማጫወትበት ጊዜ የምንጫወትበት ጊዜ አለና በደንብ አይቼዋለሁ። ይሄ ነው የሰራዊታችን የፌዴራል ፖሊሱም ስብጥር። ይህንን እውነታ ህዝቡ የሚያውቀውን እውነታ ማንም አያየኝም ብሎ ቪኦኤም እኮ አልጠየቅም። ምክንያቱም እኔ እንደሚገባኝ እነሱ ራሳቸው ይፈልጉታል፣
በጣም ይፈልጉታል።
የአሜሪካ መንግስት ይደጉመው እንጂ እኮ ከኢሳት የተለየ አይደለም ብዙም። እና ሰራዊቱ በሙሉ ትግሬ ነበረ ሲል አስደንጋጭ ነገር ነው።
በጣም ያስተላለፈ ነው።
ግጭቱ እርሾ እያስቀመጠ እኮ ነው። ከዛ አሁን ይህንን የሚሰማ ሰው ምንድን ነው የሚለው?
ይሄው
በቃ ትግሬ አማራን ገደለ የሚል መልእክት ነው ያስተላለፈው። በጣም በተለይ ቪኦኤም በጣም ትዝብት ላይ የጣለ ነገሩ የተቀነባበረ ነገር መሆኑን የሚያሳይ ነገር ሆኖ ያገኘሁት።
የመንግስት ሰዎች ያዳምጣሉ የሚል ግምት አለኝ፣ ይህን ፕሮግራማችንን ፖስት በሚደረግበት ጊዜ። ምክንያቱም ዛሬ አሁን ከመውጣት በፊት ያየሁት ደግሞ አለ አቶ አቻሜለህ የሚባል አሁን አዲስ አማርኛ ተናጋሪ የጀዋር ወንድም ልበልህ አለ እና ዛሬ ያስቀመጠው ኮት አድርጎ ወይም ደግሞ ተጻፈ ተብሎ ብሎ ያስቀመጠው የዩናይትድ ኔሽን ባህር ዳር ያለ የዩናይትድ ኔሽን ቢሮ የጻፈው ብሎ በቢጫ ቀለም አስምሮበታል። ምን ላይ ነው ያየሁት? ሀበሻ ላይ መሰለኝ ያየሁት። እና እዛ ላይ ምን ይላል? ይሄ የዩናይትድ ኔሽን ይሄ ምል ሴራው እንዲቀላል ነገር አይደለም። ይቺ ሀገር በምንም አይነት መልኩ ቀና ማለት የለባትም ተብላ የተፈረደባትም ያስመስላል አንዳንዴ ይሄ ጽሁፍ
ፍጹም ከግጭት እንድትወጣቸዋል ሶሪያ እንድትሆን የተፈለገው ሄራው እዛ ድረስ ነው
እዛ ድረስ ነውና አሁን እርግጥ ይሄ ጽሁፍ ትክክለኛ ከሆነ ያዛ የዩናይትድ ኔሽንስ ሰው የጻፈው ለጓደኞቹ የላከው መልእክት ምንድን ነው? የፌደራል መንግስት በወልዲያ በኩል የፌደራል መንግስቱ የትግራይ ወታደር ላከበትና አስገደለበት ብሎ ጽፏል። እንግዲህ ተመልከቱትን ይላል የተቀነባበሩ ሰዎች አብሮ አንድ ላይ እንደሚሰሩ የሚያሳየውና ይሄንን የመንግስት አካል ሆነ
የተቀናጀ መሆኑን ተናበው ነው የሚዘው።
እሱን ነው ኮማራና
የተደራጀ ነው ድንገት የተፈጠረው
ከዛ
ድንገት የተፈጠረ ግጭት
አይደለም። በምንም አይነት መልኩ ሊሆንም አይችልም። ይሄ ከእግዚአብሔር ጋር የሚያጣላኝ ከሆነ ጣላበታለሁ እንደማይጣላኝ ማቀርለሁ። የኢትዮጵያ አምላክ ይጠብቀናል። ግን አሁን እውነተኛው ግን እነዚህን ነገሮች መንግስት አካላት ቢመለከቱና ይሄንን የጻፈ ከተባለ ይሄ ሰውዬ ወይንም ይሄ ድርጅት መጠየቅ አለበት። ባህር ዳር ቆጭ ብሎ ነው ይሄን ጻፈ የተባለውና ከዛ መነሳትም አለበት። እንደውም ከሀገር መባረር ያለበት ድርጅት ነው። ይሄን ሁሉ ተመለከተና የሀገር መሪዎች ወደፊት ኢትዮጵያን መሪ እንመራለን ኢትዮጵያን እንመራለን የሚሉ ተደራድረን መንግስት ስልጣን እንካፈል የሚሉ ሰማያዊ ፓርቲና መላው ኢትዮጵያ ደግሞ የሰው ህይወት አልፏል ያሳዝናል። ግን በሰው ህይወት ግን ቁማር እየተጫወቱ ያሉ ይመስለኛል። ባውጡት ያውጡትን መግለጫ አዳምጫቸዋለሁ። ትላንትና ያውጣቸውን አዳምጣህ ለሚል ግን ስላለኝ ነው። ድርጊቶቹ መጥፎች ናቸው የሰው ህይወት እየቀጠፉ ናቸው ብሎ አላወገዙም። አንድ ሁለተኛ ነገር በዚህ መሃል የተጎዳው ህብረተሰብ በወደፊት እንወቅ። በተለይ የመላው ኢትዮጵያ አንድነት ድርጅት ዶክተር በዛብህ ናቸው መሰለኝ ብዙ ነገራቸው የሰሞኑ መግለጫቸው አሉባልታ ላይ የተመሰረተ አሉባልታን መሰረት ያደረገ እንደዚህ ብለው ነግረውኛል ግን በደንበኛ መላጣራውኝ አራት ሰው ፈልጌ ማጣራት የለው መልእክታቸውን ካስተላለፉ ከጨረሱ በኋላ ግን ምን አስተም ጭንቅላቴ ውስጥ ምን መጣ መሰለኝ ሰማያዊ ፓርቲም ሰውየው እሳቸውም የሰማያዊ ፓርቲም እዚህ አሜሪካን ይቀርሙት አሜሪካን ሀገር አራት ወር የሰላማዊ ትግል ሂደቶችን ሲመራመሩ በደንበኛ ተመልምሎ የሄዱ ካድሬ ነው ይመስለኝ። ይቅርታ አድርግልኝ በእድሜያቸው ትልቅ ናቸው
የቀለማቢዎት
እና እሳቸውም
አስተጣሚዎች ናቸው እነሱ የራሳቸው አለማመናገብ የሚያላቸው
አይደል? እሳቸውም ሆነ አቶ አለምሸት ማን ነው ሙልሿ አይደለም የሰማያዊ ፓርቲ ሰውዬ የሸዋስ ሁለቱም ቢሆኑ የተናገሩትን ስትመለከት ድርጊት አላወገዙም። ሁለተኛ ደግሞ ይሄ አንድ በአንድ የተወሰነ ብሔር ተኮር የሆነ ጥቃት ላይ ትክክል አይደለም ብለውም ለመናገር አልሞከሩም። እና እኔ በጣም ሱቅ ቅር አሰኝቶኛል። ያንተ እንዴት እንደምትመለከተው አላውቅም። ይህንን
አሁ እንግዲህ መግለጫቸው ብዙ ነገር ነው። አንድ በአንድ ብናነሳው
አይ
ችግር ያለበት ነው። ግን እንደው ይሄ ግጭት ተቀሰቀሰ ሰው በሞቱን ሁሉም ያውገዘው መንግስቱም ተቃውሞታል፣ ሀዘኑ ገልጿል። ማንኛውም ኢትዮጵያዊ ሀዘን የሚያደርገው ነው ይሁን። ግን ከዚህ በተጓዳኝ የእርስ በርስ ግጭት ወደ መሆን የሄደ ነገር አለ። አንድም ብሔር ለይቶ የማጥቃት ነገር ተፈጽሟል። ከዚህ ያለፈ ለወደፊት የግጭት እርሾ የሚሆን ነገር ተቀምጧል። እነዚህ ሰዎች ኢትዮጵያን እንወክላለን የሚሉ ሰዎች ናቸው። ኢትዮጵያ እኮ ትግራይንም ነው የምታጠቃልለው ነው። ለዛውም ሁልጊዜ እንደምልህ ማሰሪያው የትግራይ ታሪክ ነው። ትልቁ የእኛም ነው ብለን አንድነታችንን የሚያጠናክር የረጅም ጊዜ ጓሊዮስ አድርገን የምንወስደው የምንኮራበት ሁሉ የትግራይም ታሪክ ነው። የትግራይን ህዝብ ጥለህ ኢትዮጵያ ብሎ ነገር የለም። ግን እንደ ኢትዮጵያ ተወካይ ኢትዮጵያን ወክላለሁ እንደሚል ፓርቲ እንደዚህ አንድ ብሔር ላይ ተለይቶ የተደረገውንም ጥቃት እናወግዛለን። የዚህ አይነት ነገር መደገም የለበትም አሉ። ስለዚህ እነዚህ ሰዎች ይፈልጉታል ማለት ነው። በተቃራኒው ይህንኑ ነገር ሊያባብስ የሚችል ነገር ግን ሲያወሩ ነበር ብዙ። እንደው ለአፍ ያህል እንኳን ለማስመሰል እንኳን ያህል አትልም እንዴ? እንደ ዲፕሎማት ለመሆን እንኳን
አጋዚ እንኳን እንግዲህ የትግራይ ሳይወዳደሩ ነው ኢትዮጵያ ውስጥ ማሸነፍ የሚፈልጉት። የሚገርም ትግራይ ውስጥ ብቻ ሳይሆን መወዳደር የማይችሉት ኦሮሚያም ውስጥ፣ ሶማሌም ውስጥ፣ ቤንሻንጉልም፣ ጋምቤላም፣ አፋርም፣ ደቡብም መወዳደር የማይችሉ ፓርቲዎች ናቸው። ኢትዮጵያን የማይወክሉም ናቸው። ኢትዮጵያን እንደማይወክሉና ኢትዮጵያን ማፈራረስ የሚፈልግ ወገንን ተልእኮ ለማስፈጸም የቆሙ መሆናቸውን በራሳቸው አንደበት የተናገሩት እንደዚህ ነው የሚገባኝ።
በጣም እንትን የሚያደርግ የሚያሳፍር ነው። መቼስ
የሚያሳፍር
አቶ ሸዋስ እንደውም ያለው በቃው አውቆ ስልጣኑን ማስረከብ ካልቻለ ተፈንግሎ ይወድቃል ይሄ መንግስት ብሎ ሲል አንዳንድ ጊዜ የኢትዮጵያን ፖለቲካ የቱን ያህል
ከተመሰረተ ጀምሮ እንደሱ
ያለ ድርጅት ነው። ስለዚህ ምንም አዲስ ነገር
ቢፈለገለም እሱ ምንም አያገኝም። የሚገርም ነገር ይሄ ደጋቃ ፓርቲ በትርምሱ ውስጥ ተጨፈላልቆ ነው የሚጠፋው።
ምንም ነገር የለውም። ለማንኛቸውም ግን ይሄ ጥልቀት ተሐድሶ እየበዛ መጥቷል። ዛሬ የቅድም በዜና የሰራሁት በኤደን ስብሰባ እያካሄደ ማዕከላዊ ኮሚቴ ባለፈው ሳምንት ነው ኮንፈረንስ የትግራይ ክልል የህወሓት ኮንፈረንስ አካሂዷል። ሰባተኛ ኮንፈረንስ እሱ ወደፊት ብዙ እናወራበታለን። ሰባተኛና አስራ ሁለተኛ ስል ነበር እና እሱም በደንበኛ ንገልጾ ሰዓት የለን ነው። ባለፈውም ዓመት እንደዚሁ ግምገማዎች፣ ስብሰባዎች ተካሂደው ብቃት የላቸውም። እኔ በቃ ትንሽ አንድ ነገር ጭንቅላቴ ውስጥ ስለመጣ ነው። ብቃት የላቸውም ወይም ደግሞ ድርጅቱን ሊመሩ አልቻሉም ተብሎ የተገለሉ ሰዎች በአዙሪት ደግሞ ወጥተው ደግሞ አምባሳደር ሲሆኑ ደግሞ እንሰማለን። ይህ ሂደት ተደጋገመ። መንግስት እያወቀ ነው ወይንስ አቀ ነው ወይንስ ደግሞ ከእንደዚህ አይነት ነገሮች እንዴት ነው የሚቆጠብ የሚችለው? የመጨረሻ አሁን ይሆናል የሚል ግምት አለኝ። አቶ አባይ ወልዱን ማነሳው እና እሳቸውን ድርጅታቸው አይሆኑም ብሎ አነሳቸው። ካነሳቸው በኋላ እንዴት ነው የኢትዮጵያ አምባሳደር ደግሞ አድርጎ ደግሞ ይሾማቸዋል መንግስትና? አንድ ቦታ ላይ ችግር ያለ ይመስለኛል። ኢህአዴግ ራሱን ማጽዳት ያለበት ይመስለኛል፣ ወይም አመለካከቱን ማስተካከልም ያለበት ይመስለኛል። እኔ ትንሽ ስለተሰማኝ ይችን ነገር ነው ለመጠቆም ያህል ታይቶ የታዘብከው ነገር ካለ በለውና ፕሮግራማችን እንቋጨው።
አንድ ነገር ምን መሰለህ፣ ህዝቡ ሁሉ ጊዜ የሚለው ነገር ልክ በጥልቀት ተሐድሶ የሚባለው ነገር ሰዎች መነሳት ከጀመሩ እስከ ቀበሌ ድረስ ያለውን ሰው ህዝብ ሲያወያይ እኮ መንግስት ከዚህ ታነሱና እዛ ትሾሙታላችሁ። አጠፋ ተብሎ ችግር አለበት ብላችሁ ራሳችሁ የነገራችሁንም ሰው ወይ ፍርድ ቤት ሊቀርብ ነው ወይም ደግሞ በቃ ሊገለል ነው ስንል ትወስዱና ሌላ ቦታ ተመሳሳይ ቦታ ትሾሙታላችሁ። ወደ ፌዴራል መንግስት ትወስዱታላችሁ። ፌዴራል ያለው ወደ ክልል ታመጣላችሁ። ምን ማለት ነው ብሎ ጠይቋል። ይህ ህዝብና መንግስት መካከል መተማመንን ያጠፋ ነገር ነው እና እንግዲህ አምባሳደርነት ትልቅ ስራ ነው ብለው የዲፕሎማሲ ፖሊሲያችንን ከኢኮኖሚ ከባህል ዲፕሎማሲ ወደ ኢኮኖሚ ዲፕሎማሲ ቀይረናል። ኢንቨስትመንት መሳብ፣ የሀገሪቱ ገጽታ መገንባት፣ የውጭ ንግድ ማፈላለግ ትልቅ ሚሽን የተሰጠው ነው። ይሄ የሆነ ሳለ እዚህ ጋር ምንም ደክሟል ብለህ ገና ከህዝቡ ስሜት ውስጥ ያ የተነገረው ሳይጠፋና ሰውየው ታድሷል እንኳን ብለህ ልትገምት በማትችልበት ጊዜ ውስጥ እንደገና ሹመት መስጠት ትንሽ የሚያስቸግር ነገር ነው። ይህ ነገር ከሰዎች ጋር አውርቼ እንደው ኢህአዴግ በትግል ጊዜ ከነበረው አንድ ያላስተካከለው ነገር እንደሆነ አድርጎ ሁሉ ነው እንደ መላምት ያስቀመጠልኝ። በትግል ጊዜ እንግዲህ ያ ሁሉ ሲወጣው ህይወቱን መስዋዕት ሊያደርግ ነው። ስለዚህ ጥፋት ሲያጠፋ ህይወቱን የሚያክል ነገር መስዋዕት ሊያደርግ የመጣን ሰው ጥፋ ከዚህ ብለህ ወደ ቤቱ አትመልሰውም። ስለዚህ ምን ነው የምታደርገው? ሌላ ኃላፊነት ላይ ታስቀምጠዋለህ። ህይወቱን ሊሰጥ የመጣ ሰው ከዚህ ይሄን ነው የምታደርገው እና ደግሞ መቀጠል ነው። አሁን ግን እንደሱ አይነት ነገር ላይ አይደለም ያለ ነው እና የዛ ቅሪት ሁሉ ሊሆን ይችላል ያለ ሰው አለ። እንደው ግራ ስለገባን ትንሽ ጥሩ አይተንበት ነው። እስኪ በአጠቃላይ ግን ሁኔታውን ለህዝብ ግን በጥሩ መልክ አላየውም።
አይ ሊያውም አይችልም እንጂ ለምን እኔና ካለ ማየት ካልቻል ሌሎች ያሉ የሚል ግምትም የለኝም። ለነገሩ እንደው ትንሽ ጭንቅላቴ ውስጥ ስለመጣ ነው እና በዚሁ እንቋጮና የኢህአዴግ ይህንንም የሚያዳምጡ ባለስልጣናታችን ባለስልጣኖች ካሉ ይችንም በዛ በኩል እግረ መንገዳቸውን እንዲያዩት ነው። ሌላ እንኳን ብዙ ነገር የለም። ለማንኛቸውም በጣም እናመሰግነ ለተብብር በሚከተለው እንግዲህ ሰፋ አድርገን ደግሞ ሌላ ሰላማዊ የሆኑ ነገሮችን ይዘን እንቀርባለን። የአፍሪካ መሪዎች ስብሰባ ማለት ነው። ሱሱን በጎ በጎን ይዘን እንመጣለን። ለዛሬ ግን አመሰግናለሁ። አድማጮች የምታዳመጡት ኢትዮጵያን ድምፅ የሬዲዮ አገልግሎት ነው። ኢትዮጵያን ድምፅ የሬዲዮ አገልግሎት በየሳምንቱ ረቡዕ የሚያስተላልፈውን ሀገር በዚህ ሰሞን የተሰኘ ሳምንታዊ ዝግጅቶች ላይ ያጠናቃል። ስላዳመጣችሁን እያመሰገን ለሚቀጥሉ ሳምንት እስከምንገናኝ ለሀገራችን ሰላም፣ ፍቅር፣ ደስታ እንዲሆንልን እንመኛለን። ደህና ሁኑ። Let's all rejoice, Balem Zuriahullu.